የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ ማስተምረው ትምህርት ካለፈው የሚቀጥል ነው። የሰጠሁት ርዕስ ክርስቲያን ክርስትናውን የሚኖረው በአዲስ ሕይወት ነው የሚል ነው። ክርስቲያን ክርስትናውን የሚኖርበት አዲስ ሕይወት አሮጌ ሕይወቱ በክርስቶስ ሞት በጥምቀት ከተቀበረ በኋላ የሚገኝ በመንፈስ ቅዱስ ኃይልና ጸጋ ተግባራዊ የሚሆን ሕይወት ነው። ይህንን ሕይወት የሚያሳይ ክፍል ነበር ባለፈው ሳምንት ያካፈልኳችሁ። ሐዋርያው ጳውሎስ በሮሜ ምዕራፍ 6 ከቁጥር 3 እስከ 5 ላይ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ከሞቱ ጋር አንድ እንሆን ዘንድ የተጠመቀን አታውቁምን? ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል። በሞቱ ከእርሱ ጋር እንደዚህ ከተባበርን በትንሣኤው ደግሞ በእርግጥ ከእርሱ ጋር እንተባበራለን በማለት ያስተማረውን በተግባር ተተርጉሞ ማየት የሚቻለው እንዴት እንደሆነ በቅጡ ማሰብ ይገባናል። ይህ አምላክ ቃል እንደሚያስተምረን በኢየሱስ ክርስቶስ አዳኝነት አምናለሁ፣ እርሱን አምኜ ከእርሱ የተነሳ ሊኖር በሚችለው የጸጋ ሕይወት ቀሪውን ዘመኔን ሁሉ እኖራለሁ ብሎ የሚወስን አማኝ ሁሉ ሕይወቱን ከኢየሱስ ክርስቶስ ጋር ለማቆራኘት መወሰኑን የሚያሳየው ከጌታችን ሞትና ትንሣኤ ጋር አንድ መሆን እንዳለበት ካመነ ነው። ማንም ሰው የኢየሱስ ሞቱ ሳያደርግ ኢየሱስ ከሞት በተነሳበት የክብር መንፈስ የታገዘ ሕይወትን መኖር አይችልም። ከላይ በተመለከትነው ጥቅስ ውስጥ ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል የሚለውን ማስተዋል አለብን። ኢየሱስ ክርስቶስ ከሞት የተነሳው በአብ ክብር ነው። እርሱን አምኜ እኖራለሁ የምንል ደግሞ እርሱ በአብ ክብር በተነሳበት መንፈስ እየታገዝን እርሱ እንድንኖር በጥምቀት ሞተን በጥምቀት ተቀብረን ወደ እርሱ ጌታችን ወደ ተነሳበት የትንሣኤ ክልል ባለ ሕይወት ለመኖር መወሰናችንን ማሳየት ይኖርብናል። ኢየሱስ ከሞት የተነሳበትን ሕይወታችን አድርገን የምንኖረው እሁድ እሁድ ወይንም ደግሞ የሃይማኖት ተግባርና ግዴታ እንፈጽማለን በምንልበት በበዓል ቀን አይደለም። ኢየሱስ በሰጠን ሕይወት የምንኖረውን ሕይወት የምንኖረው እስትንፋሳችን ባለበት በቤታችን፣ በስራችን፣ በመውጣት በመግባት በሕይወታችን ዘመን ሁሉ በየትኛውም ስፍራ በሁሉም ነገር ውስጥ ይህንን ሕይወት እንኖራለን። ኢየሱስ በአብ ክብር በተነሳበት ሕይወት ለመኖር የምንፈልግ ሁሉ ኢየሱስ በመስቀሉ ላይ ካስወገዳቸው ከሻራቸው ነገሮች ሁሉ ለመለያየት መስማማታችንን መፈለጋችንን ግልጥና ቋሚ በሆነ መንገድ ማሳየት መቻል አለብን። ጌታ ኢየሱስን ካመንን በኋላ በእርሱ ላይ ባለ እምነት ከእርሱ በሚገኝ ጸጋና ሕይወት እኖራለሁ ካልን በኋላ በዘራችን በስጋዊ ማንነታችን በማህበራዊና በመደባዊ የሕይወት ደረጃ ራሳችንን እንዳልዳነ ሰው ክርስቲያን እንዳልሆነ ሰው ማየት አንችልም። እንዲህ እንዳናይ የሚያደርገን የመስቀሉ ኃይል በወንጌል እውነት በፊታችን ተደቅኗል። ክርስቲያኖች በሕይወታቸው የጌታ ኢየሱስ መስቀል የሚያመጣውን ስር ነቀል ለውጥ መለየት ይገባቸዋል። ክርስትና የሚነቅላቸው ስሮች ምንድን ናቸው? ክርስቲያኖች በመካከላቸው የሚከፋፈሉባቸው ብዙ ነገሮች ሊኖሩ ይችላሉ። እነዚህ ነገሮች ክርስቲያኖችን መከፋፈላቸው ትክክል አይደለም። ክርስቲያኖች በመንፍቅና ትምህርት፣ በፖለቲካ፣ በዘር ይከፋፈላሉ። እነዚህ ነገሮች ስንመለከታቸው የሚያነጋግር ባህሪ አላቸው። ተለያየ ፖለቲካ ፓርቲ ክርስቲያኖች ሊሆኑ ይችላሉና አሁን ነገር ግን ክርስቲያኖችን ግን ሊከፋፍሏቸው አይችሉ ክርስትናዬ የፖለቲካ አመለካከቴን ይገዛል ወይንስ የፖለቲካ አመለካከቴ ክርስትናዬን ይገዛል በስጋ ያለው የትውልድ ማንነቴ ክርስትናዬን ይገዛል ወይንስ ክርስትናዬ በስጋ ያለው የዘሬን ማንነት ይገዛል አማኞች ይህንን መጠየቅና መመርመር መለየት አለባቸው የኔን ማንነት በማምነው በኢየሱስ ክርስቶስ ይወሰን ወይንስ በመድራዊና በስጋዊ ማንነቴ ይወሰን ሃይማኖቴ የግል ነው የሃገሬ ደግሞ የጋራ ነው የሚለው ተወዳጅ አባባል መልካም ነው እኔ ግን በሃገሬ የምኖረው ኑሮ ሁለት ሊያደርግ አይችልም እኔን ሁለት ሊያደርገኝ አይችልም አንደኛ ክርስቲያን ሌላ ጊዜ ደግሞ የሃገሬ ሰው ሊያረገኝ አይችልም ያመንኩትን ኢየሱስን በርሱ ለኖር የተጠራውበትን ወንጌልና እምነት በትዳሬ በኑሮዬ በሃገሬ የምኖርበት ኑሮ ሁሉ ሃይማኖት ለሚባል ፕሮግራም ወይንም ለተመረጠ ቀንና ለተመረጠ ስርዓት ለማድ ብቻ የምኖርበት አይደለም ኢየሱስን አመኛ ዳግመኛ የተወለድኩበት ማንነቴ በስጋ የተወለድኩበትን ማንነቴን ይሽራል በአዳም ወይም ከአዳም የተገኘው ማንነቴ ከኢየሱስ በተገኘው የክርስትና ህይወት ይሻራል ክብር ለእግዚአብሔር ይሁን ክርስቲያንነቴን ያገኘሁበት በዳግም ልደት የተገኘው ማንነቴ እንደ ልጅ እያደግኩበት እየጎለመስኩበት እየሸመገልኩበት የምኖረው ወደ ክርስትና ሙላት ለመድረስ እስኪሆን ብሎም ጌታዬን እስከመስለው ድረስ እለተለት እየተለወጥኩ የምኖርበት ማንነቴ ነው እንደኔ ይህንን ህይወት የሚጋሩ ሁሉ በዜግነትም ሆነ በዘር አንድ ባንሆንም በዚህ ህይወት ውድ ወገኖቼ አንድ ስለሆነን ከኢየሱስ በተገኘው ህይወት አንድ ስለሆነን ወንድሞቼ እህቶቼ ወገኖቼ ናቸው በዘር ከሚዛመዱኝ ዘመዶቼ ይበልጣሉ ውድ ወገኖቼ ከአዳም በመወለዳችን ከተገኘው የስጋ ደም መተሳሰር ይልቅ በክርስቶስ ደም የተገኘው መተሳሰር የበለጠና የከበረ ስለሆነ በጌታ ላሉት ወንድሞቼ ህይወቴን ሰጣለሁ ህይወታችን እንድንሰጥ መጽሐፍ ቅዱስ አዟልና በክርስቶስ ኢየሱስ በሚገኘው አዲስ ህይወት ክርስቲያን ነኝ የሚል ሁሉ ይህንን ህይወቱ አድርጎ ለመኖር የሚሻ ሁሉ በዚህ ህይወት የሚኖረው ኑሮ ለመቼ ነው የሚያደርገው ብሎ መጠየቅ አለበት መጽሐፍ ቅዱስ እንደሚያስተምረን በሮሜ ምዕራፍ 14 ቁጥር 7 እስከ 9 ላይ ከኛ አንድስ እንኳን ለራሱ የሚኖር የለምና ለራሱም የሚሞት የለም በህይወት ሆነን ብንኖር ለጌታ እንኖራለን ብንሞት ለጌታ እንሞታለን እንግዲህ በህይወት ሆነን ብንኖር ወይም ብንሞት የጌታ ነን ስለዚህ ነገር ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቷል ሕያውም ሆኗልና ይላል በዚህ በአካል ስጋ በምድር ላይ ስኖር ወይንም ደግሞ ከዚህ አካል ስጋ ተለይቼም ብኖር ይህም በህይወቴም በሞቴም ጌታዬ ኢየሱስ ክርስቶስ የሚባለው ጌታ ብቻ ነው ክብር ለእግዚአብሔር ይሁን ስለዚህ በዚህ በምድር በስጋዬ በመኖረው ኑሮ ለርሱ ነው የምኖረው በበላ ለርሱ በጠጣ ለርሱ ባልበላ ለርሱ በኖር ለርሱ በሞት ለርሱ ነው ብለን ማመን ያለብን ጌታ ኢየሱስ ይህንን አንድነት ለኔና ለናንተ ላመነን ሰዎች ሁሉ ያስገኘበትን ምስጢር ማወቅ አለብን አማኞች ማንነታቸውን ያገኙበትን ምስጢር ማወቅ አለባቸው በኤፌሶን ምዕራፍ 2 ከቁጥር 10 እስከ 22 ላይ ስንመለከት የእግዚአብሔር ቃል ጥልቅ ነገር ያስተምረናል እኛ ፍጥረቱነንና እንመላለስበት ዘንድ በእግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠረን ስለዚህ እናንተ አስቀድሞ በስጋ ሐዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚያ ዓለም ተስፋን አጣችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የተዛዛትን ህግ ሽሮ በመካከለ ያለውን የጥል ግድግዳን በስጋው ያፈረሰ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። በርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና እንግዲያስ ከእንግዲህ ወዲያ ከቅዱሳን ጋር ባላገሮችና እግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በርሱም ሕንጻ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ተሰራላችሁ ይላል። በዚህ ውስጥ እጅግ በጣም በርካታ የሆኑ ብርቱ ነገሮች አሉ። መጽሐፍ ቅዱስ ከዚህ የተባረከ የወንጌል ሁነትም እናየው በክርስቶስ ኢየሱስ ክርስቲያን የተባሉ አማኞች የተገኙት አዲስ ፍጥረት በመሆን እንደሆነ ይናገራል። እኛ ፍጥረቱን እና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። እያንዳንዱ ክርስቲያን ክርስቲያን ሲሆን ደግሞም ከሌሎች ክርስቲያኖች ጋር በአንድነት ሆኖ የክርስቶስ አካል ቤተ ክርስቲያን በምንሆንበት ጊዜ ውድ ወገኖቼ የቤተ ክርስቲያንን ሕይወትና የግል ክርስቲያናዊ ሕይወታችንን ያስገኘልን በእግዚአብሔር አምላካችን በኢየሱስ ክርስቶስ የመፈጠር ያህል በሆነ ተአምራዊ የምህረት ሥራ ስለተገናኘን ነው። በክርስቶስ ኢየሱስ ተፈጠርን የሚለው እርግጠኛ የሆነ ታሪካዊ ሥራን ያሳያል። ቤተ ክርስቲያን ይህንን በሚገባ ባለማስተማሯ ለዚህ ነገር እንግዶች መሆናችን የሚያስጠይቀን እንጂ በክርስቶስ ተፈጠርን የሚለው እውነት የሚካድ አይደለም። በእውነትም ቤተ ክርስቲያን በተአምር የምትገኝ የአማኞት የክርስቲያን ሕይወት በእግዚአብሔር ጸጋ የሚገኝ ከጨለማ ወደሚደነቅ ብርሃን የሚያመጣ ድንቅ የፈጠራ ሥራ ነው። ክብር ለእግዚአብሔር ይሁን። የጌታ ደቀ መዛሙርት ኢየሱስ ክርስቶስን ወንጌል እየሰበኩ ጌታ በመካከላቸው የሚሠራውን ሥራ ሲያዩትና ሲመለከቱት ያልጠበቁትን ሥራ እየሠራ የራቁትን እያቀረበ አይሁድ ያልሆኑትን ከሆኑት እየቀላቀለ እርስ በርሳቸው የሚናናቁትን አንዱን መንፈስ እያጠጣቸው በመንፈሱ እያስተሳሰራቸው የሚሰራውን ሥራ ቀስ በቀስ ሲመለከቱ ነበር። ይህ ድንቅ ድንቅ የሆነ የምህረት ሥራ ነው። ሐዋርያቱ የጌታ ኢየሱስን ሞት እንደ ችግር ነበር የሚያዩት ቀደም ብለው። ከትንሣኤው በኋላ ቀስ በቀስ እየበራላቸው በመጣው ብርሃን ግን የጌታችን ኢየሱስ ክርስቶስ የሞቱና የትንሣኤው ምስጢር እየተገለጠላቸው መረዳታቸው እየተቀየረ መጣ። ጳውሎስ ከላይ ባነበብኩት ቃል ውስጥ እርሱ ሰላማችን ነውና ይላል። ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው በማለት የጌታ ኢየሱስ ክርስቶስ መስቀል የጥል መግደያ እንደሆነ ይናገራል። ዛሬ አሕዛብ የነበረውን አይሁድ የነበረውን ቀደም ብሎ በሐዋርያት ዘመን ግሪክ ሮም እየተባለ ሰው እርስ በርሱ ባሪያ ጨዋ እየተባለ ተከፋፍሎ የነበረውን ኢየሱስ ሰላማቸው የራቀውን እያቀረበ የቀረበውን ከራቀው እያጠጋጋ ሁሉን በአንድ አካል አንድ ቤተ ክርስቲያን አድርጎ በሐዋርያት ዘመን ያኖረበት ምስጢር የተመሰረተው በመስቀሉ ላይ የጥልን ግድግዳ በሥጋው ስላፈረሰ እንደሆነ ያስተምራል። ቤተ ክርስቲያን የጥል ግድግዳ የፈረሰበትን የመስቀሉ ምስጢር ብታስተምር ከዘረኝነት፣ ከጎሰኝነት በቤተ ክርስቲያን ሰዎችን ከሰዎች ከሚከፋፍል መራራና ክፉ ነገር ሕዝቧን ምእመናኖቿን ልታድን ለዓለም ሁሉ ልትተርፍ ትችላለች። ጥል በመስቀሉ ቃል ተገድሎ ጥል በተገደለበት መስቀል ደግሞ መዋሃድና አንድነት እንደተገኘ ሐዋርያቶች ይናገራሉ። የጌታ ኢየሱስ መስቀል አይሁዳዊ የነበረውን ደግሞ ማሕዛብ በሆነ ሕይወት ከእግዚአብሔር የራቀውን አንድ ያደረገው ጥልን በመስቀሉ ገድሎ ነው። ይህ ትልቅ ምስጢር ትልቅ ትምህርት አለው። ቤተ ክርስቲያን ሰዎችን ምእመናኖቿን በዘርና በጎሳ ከሚከፋፍሉ ክፉና መርዘኛ የፖለቲካ ፕሮፓጋንዳ ሰባኪዎች ምዕመናኖቿን መጠበቅ ይኖርበታል። አማኞች አገልጋዮች በእንደዚህ ጉዳይ ላይ ቤተክርስቲያን ሀገር ስትታመስ የመስቀሉን ቃል መፍቴ መፈወሽ አድርገው ማስተማር አለባቸው። የክርስቶስን አካል አንድ አድርገን ምንጠብቀው ቤተክርስቲያን ወደ መንፈሳዊ አንድነት መጣ ዘርና ፖለቲካ የሚያመጣው መከፋፈል አስወግዳ ለዓለም ብርሃን ምሳሌ የምትሆነው የመስቀሉን ቃል በትክክል ከሰበከች ነው። በክርስቶስ የመስቀል ቃል ነው ፈውስ የሚገኘው። በሰዎች መካከል መከፋፈልና መለያየትን የሚያጋግሉ ኃይሎች ባሉበት ቤተክርስቲያን ትልቅ ድርሻ አላት። በወንጌል ቃል በክርስቶስ መስቀል በኢየሱስ ስምና ስልጣን ማስተማር ትችላለች። ይህ ከእግዚአብሔር የተሰጣት አደራ ነው። ከፖለቲከኞች ከመሪዎች የሚመጣ ከሀገር የሚመጣ አደራ አይደለም። በቀራንዮ መስቀል ላይ ሞቶ ካዳነን ከእግዚአብሔር ልጅ ከናዝሬቱ ኢየሱስ ከጌቶቹ ጌታ የተሰጠን የወንጌል አደራ ነው። ተረት ተረት ላምበረት የሆነ በሰው ህይወት ለውጥ የማያመጣ ከንቱ ውዳሴ ድለላ ወንጌል ከምንሰብክ ይልቅ ኢየሱስ ክርስቶስ በመስቀሉ ላይ በሞተው ሞትና በተነሳው ትንሣኤ መጣውን ድልና በረከት ብንሰብክ አገርን ባርካለን፣ ለሰዎች ጥቅም እንሆናለን። ኢየሱስን የሰቀለውን የሮማን መንግስት ያንበረከከው ወንጌል ነው። ክብር ለእግዚአብሔር ይሁን። ሐዋርያቶች ሰዎች በሮማዊነታቸው እየኮሩ በግሪክነታቸው እየታበዩ ባይሁድነታቸው እየተመጻደቁ በነበረበት ህብረተሰብ ውስጥ ባሮችና ስኩስቴሶች በመደባቸው ያፈሩ በኖሩበት ህብረተሰብ ውስጥ በዚያም የግሪክ ሰው አይሁዳዊም የተገረዘም ያልተገረዘም አረማዊ ስኩስቴስ ባሪያም ጨዋ ሰው መሆን አልተቻለም ይላሉ። የመስቀሉ ቃል ጌታችን የጥልን ግድግዳ ያፈረሰበትን የወንጌል ውነት እየሰበኩ ነገር ግን ክርስቶስ ሁሉ ነው በሁሉም ነው ይላሉ ወንጌልን አስተምሯል። ቆላሲስ ምዕራፍ 3 ቁጥር 11 ላይ ይሄን ማየት ትችላላችሁ። ስለዚህ ዛሬ በእኛ መካከል አማራ፣ ኦሮሞ፣ ጉራጌ፣ ትግሬ የተባለ ሰው በጎሳ እየተከፋፈለ ሰዎች ድብቅ ለሆነ አጥፊ አጀንዳቸው ህዝባችንን በሚያምሱበት ጊዜ ቤተክርስቲያን ይሄን ያህል ምእመናን አሉኝ ይያለች ከምትኩራራ አማኞች ይሄን ያህልነን ይያልን ከምንኩራራ ቤተክርስቲያን ወንጌሉን መስበክ በትክክል የምትችልበትን ነገር አደዋን አደራዋን ልትወጣ ይሻላል ብዬ አምናለሁ። ክርስቶስ በስጋው በመተበት መስቀል ላይ ያፈረሰው የጥል ግድግዳ ከብዙ ነገር ለሀገር መፍቴ ይሆናሉ ከሚባሉ ፖለቲከኞች ከሚያቀርቡት መፍቴ ሁሉ ይበልጣል። በክርስቶስ መስቀል የፈረሰውን ግድግዳ ቤተክርስቲያንና አገልጋዮች የማንሰብክና የማናስተምር ከሆነ ትልቅ መንፈሳዊ ኪሳራ በሀገር ላይ እናመጣለን። ለክርስቲያኖች የጠብ ማስወገጃ በመስቀል ላይ የተሰቀለው የጌታ ኢየሱስ ስጋ እንደሆነ መጽሐፍ ቅዱስ ያስተምራል። በመካከል ያለውን የጥል ግድግዳን በስጋው ያፈረሰ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ይላል። የጌታ ኢየሱስ ክርስቶስ መስቀል ጌታ የሞተው በስጋው ያፈረሰው ግድግዳ ከፈረሰ በኋላ ከሁለታቸው ከተጣሉት ከማይስማሙት ከማይቀራረቡት መካከል ሁለቱን አጋጥሞ አንድን አዲስን ሰው በራሱ ይፈጥር ዘንድ ይላል። ኢየሱስ ራስ የሆነበት የክርስቶስ ኢየሱስ ቤተክርስቲያን በርሱ ማንነት አንድነትን ያገኘችበት ሰላም የታወጀበት ይህ አንድነት ከየትም ሊገኝ አይችልም፣ ከክርስቶስ ወንጌል ብቻ ነው። እንደ ችግር የታየው የኢየሱስ መስቀል አሁን ለሐዋርያቱ የጠብና የመለያየት ግድግዳ ማፍረሻ ሆኖ ይታያቸው ጀመር። ይህ ታላቅ መንፈሳዊ ምስጢር ነው። ክብር ለእግዚአብሔር ይሁን። ቤተክርስቲያን የአማኞችን አንድነት የምታስከብረው አይሁዳውያንና አህዛብን የቀረበውንና የራቀውን እግዚአብሔር አንድ ለማድረግ መለያየትን የገደለበትን የጥል ግድግዳ መስቀያ የሆነውን መስቀል በስፍራውና በቦታው ስትጠብቅና ስታከብር ነው። ይህ ደግሞ መስቀሉን እንደ ምልክትና እንደ ጌጥ አድርገን በደረታችን ይዘን በመዞር አይደለም። ነገር ግን የሚቀድሰውንና የሰዎችን ልብ ለውጦ ለክርስቶስ ኢየሱስ አይምሮን ሁሉ የሚያንበረክከውን የመስቀሉን ቃል በመስበክ ነው። የመስቀሉ ቃል ይላል እንጂ የመስቀሉ ምልክት አይደለም። ስለዚህ የጌታ ኢየሱስ ክርስቶስን የመስቀሉን ቃል የማትሰብክ ቤተክርስቲያን ለውርደት ምእመናኖቿን ደግሞ ለዘረኞች ለፖለቲከኞች የመከፋፊያ አጀንዳ አሳልፋ የምትሰጥ የምታሰናዳ የምታዘጋጅ ትሆናለች። ከዚህ መስቀል የተነሳ አይሁዳዊና አከራሪ ፈሪሳዊ የነበረው ሐዋርያው ጳውሎስ እነዚህ አህዛብ የሆኑትን አማኞች እንዲህ ይላቸዋል። ስለዚህ እናንተ አስቀድሞ በስጋ አህዛብ የነበራችሁ በስጋ በእጅ የተገረዙት በተባሉት ያልተገረዙ የተባላችሁ ይህን አስቡ ይላል። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል ይላል። የክርስቶስ ደም የሚያቀርበን ጥል በመስቀሉ ኃይል ስለተገደለ ነው። የራቀውን ከቀረበው ጋራ አንድ አድርጎ ከእግዚአብሔር ጋራ የሚያስታርቀው የጌታ ኢየሱስ ክርስቶስ ደም የሚያመጣው አንድነት ከምንም ይበልጣል። እግዚአብሔር ስም የተባረከ ይሁን። ይህ የጌታ ደም በሰማይና በምድር ስልጣን ያለውን ፍጹም ቅዱስ ንጹህ የሆነውን እግዚአብሔርን ኃጢአተኞች ከሆኑ ሰዎች ጋር ያስማማ ያስታረቀ ኃይል ያለው ትልቅ ምስጢር ነው። ቤተክርስቲያን ከዚህ መስቀል ጋር የተጣላውን ይህ መስቀል ያፈረሰውን ግድግዳ ሰዎች እንዳይገነቡት ወንጌሉን በኃይልና በስልጣን እየሰበከች ማስተማር አለባት። ኢየሱስ ሰላማችን የሆነው የጥል ግድግዳን በስጋው ባፈረሰው በመስቀሉ ኃይል ለተገኘ አንድነት ነው። ኢየሱስ ያለ መስቀሉ ሰላማችን አይሆንም። የእግዚአብሔር ስም የተባረከ ይሁን። ኢየሱስ በኢየሱስ ስጋ በመስቀል ላይ በሞተው ሞት ጥል መገደሉ ማለት ምን ማለት እንደሆነ ማወቅ አለብን። ጥልን በመስቀሉ ገድሎ በርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው የሚለው ይሄንን ምስጢር እንድናስብ ያደርጋል። ሁለት የተጣሉ ወገኖች ሲታረቁ ጥሉ የሚወገደው መግባባትን በሚያስገኝ ንግግርና ውይይት ነው። ይህ ነገር ግን ጌታ ኢየሱስ ግን የጥልን ግድግዳ በመስቀል ላይ ገድሎ አፍርሶ ነው ሰዎችን ያስታረቀው። ቤተክርስቲያንን አንድ የሚያደርጋት አማኞችን አንድ የሚያደርጋቸው መወያየት አይደለም። መወያየት እንደ ሁኔታው ጥቅም አለው። ነገር ግን የጥል መግደያው መስቀሉ የገደለው ሳይገደል ያፈረሰው ሳይፈርስ መስቀሉ ያስወገደው ሳይወገድ ስጋን ቁጭ አድርገን ስንዋይ ብንል ምንም አይነት መስማማት በሰዎች መካከል ሊመጣ አይችልም። ጌታ ኢየሱስ የጥል ገዳይ ብቻ አይደለም። ከላይ የጠቀስኩት የጌታ ቃል እንደሚያሳየን ጥልን በመስቀሉ ገድሎ በርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ስለሚል ጌታችን ጥልን ከገደለ በኋላ በሁለት ወገን ተለያይተው የተከፋፈሉትን በአንድ አካል ከእግዚአብሔር ጋር እንዳስታረቀ ወንጌል ያስተምረናል። ከእግዚአብሔር ጋር ያለን መታረቅና አንድነት የሚያስገኘው ከታረቅነው አምላክ ጋር ብቻ ሳይሆን ተለያይተን የነበርነውንም አንድ የሚያደርግ እርቅን እንደሚያመጣልን ወንጌሉ ያስተምረናል። አማራነቱ ከክርስትናው የሚበልጥበት ሰው ጌታ ኢየሱስ ጥልን የገደለበት የመስቀሉ ኃይል አልገባውም። ኦሮሞነቱ ከክርስትናው ይልቅ የሚበልጥበት ሰው ጌታ ኢየሱስ ጥልን የገደለበት የመስቀሉ ኃይል አልገባውም። ትግሬነቱም ሆነ ሌላ ዘሩ ከክርስትናው ይልቅ የሚበልጥበት ሰው ጌታ ኢየሱስ በመስቀል ላይ የገደለውን የጥል ግድግዳ አልገባውም። ሶማሌነቱ ወላይታ ከምባታ ሀድያ ሁሉም ተመሳሳይ እድል እንዳለው ልናስብ ይገባናል። ጌታችን ጥልን በመስቀል ከገደለ በኋላ ያደረገው ከእግዚአብሔር ጋር ሰዎችን አንድ አድርጓቸዋል፣ አስታርቋቸዋል። ልብ ማለት ያለብን ትልቅ ነገር ጌታ ኢየሱስ አይሁዳውያን ለብቻው አህዛቡን ለብቻው አድርጎ አስታረቀ አይልም። ሁለቱን አንድ አድርጎ ይላል በአንድ አካል አዲስ ፍጥረት አድርጎ ከአንዱ ከእግዚአብሔር ጋር አስታረቀ ይላል። ዘረኞቹን አይሁዳውያንን ንጹህ እንዳልሆኑ ከሚቆጥሯቸው አህዛብ ጋር አንድ ያደረጋቸው ኢየሱስ ክርስቶስ ያለያያቸውን የጥል ግድግዳን በመስቀል ላይ ገድሎ ነው። የተለያዩትን በአንድ አካል አድርጎ ነው ይህንን ጌታ ኢየሱስ ያደረገው። አንድ አካል የሚለው ምን ማለት ነው? የዚህን አንድነት መሰረቱም ሆነ ምክንያቱና ህይወቱ ራሱ ጌታ ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። አማኞችን አንድ ያደረጋቸው ኢየሱስ ነው። እርሱ የቤተ ክርስቲያን ራስ ሲሆን ቤተ ክርስቲያን የእርሱ አካል ናት። የአማኞችን ማንነትና የቤተ ክርስቲያንን ህይወትና አንድነት ከክርስቶስ ውጪ ማንም በማንም ሌላ መልክና ገጽታ ሊሰጥ አይችልም። አማኞች የምናምነው አንድነታችን በባንዲራና በሀገር ከሚገኘው አንድነት የሚያልፍ አንድነት አለን። በክርስቶስ ኢየሱስ አንድ ሰው የሆንበት የመስቀሉን ኃይል የማንጠብቅ ከሆነ የክርስቶስ መስቀል ጠላት እንደምንሆን ማወቅ ይኖርብናል። በክርስቶስ ከተገኘው አንድነት ይልቅ ለዘራችን አንድነት፣ ለጎሳችን አንድነት አማኞች ብንቆም እግዚአብሔር ይፈርድብናል። የወንጌል አስተማሪዎች፣ የቤተ ክርስቲያን መሪዎች፣ ፓስተሮች፣ ካህናቶች፣ ዲያቆናቶች በዘር ላይ የተመሰረተ አንድነትን ከሃይማኖት በስተጀርባ የሚያጋግሩ ሁሉ ጌታ አምላክ ይፈርድባቸዋል። እንደ ቤተ ክርስቲያን በሰዎች መካከል አንድነት ለማምጣት የሚያስችል ኃይል ያለው መፍትሄ ሊሰጥ የሚችል ማንም የለም። ይህ ከሁሉም ነገር በላይ ተቀዳሚና ከፍተኛ ስፍራ ሰጥተን ልንይዘው ልንለወጥበት አቋም ልንወስድበት የሚገባን ሕይወታችን እንኳን ሳይቀር ምን ሰዋለት የክብር እውነት ነው። ይህንን ወንጌል በማስተማር ለሀገራችን ልንጠቅም እንችላለን። ይህ እውነት በውስጣችሁ የሚያድር የሚሰራ የሚቀድስ ይሆንላችሁ። በጌታ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።